ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 11 ቀን 2015 ዓ.ም ዝግጅታችን ጀመረ።
ብዙ አይተናል፣ ጉዳት ሲደርስ አይተናል። ተጠያቂነት እንግዲህ የቆየ ነገር የቆየ ችግር ነው። ባለፉት ሁለት ወይ የሶስት ዓመታት ችግር ብቻ ሳይሆን ከዛ በላይ የቀጠለ ነው። አሁን ተጨማሪ የሆነ የመጣው ብዛቱና ድግግሞሹ እየጨመረ መጥቷል።
መንግስት እንደ መንግስት የህግ የበላይነትን ማስከበር ሲገባው ያንን ኃላፊነቱን በህገ መንግስቱም በዓለም አቀፍ ህጎችም በአህጉር አቀፍ ህጎችም የተጣሉበትን ግዴታዎች ባለመወጣቱ የተነሳ የዜጎች መብት በሌሎች በተለያዩ አካላት አደጋ ላይ የሚወድቅበት በጣም ተስፋፍቶ ነው የሚታየው። ሁለተኛ ደግሞ የመንግስት አካላቶች ራሳቸው ደግሞ ዋና የሰብአዊ መብት ጥሰት ፈጻሚ ሆነው ይታዩበት።
ተከታትለው የሰማችኋቸው በአምነስቲ ኢንተርናሽናል የህግና ፖሊሲ አማካሪ አቶ ፍሳ ተክሌና የኢትዮጵያ ሰብአዊ መብት ተሟጋች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ናቸው። ሰፋ ባለ ውይይት ዘናቸዋል። ከዜናው በኋላ ታደምጧቸዋላችሁ። ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። የዛሬ ምሽት አስተናጋጃችሁ እንግዲህ ወልዴ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። የምሽቱ አቀናባሪያችን ደግሞ ብርሃን ኃይሉ ናት። ለሚቀጥሉት አንድ ሰዓት አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አሁን በቅድሚያ ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ሰላምና ጸጥታን ጨምሮ በአፍሪካ ለሚስተዋሉ ችግሮች አፍሪካዊ መፍትሄ ማምጣት ላይ ትኩረት ሊደረግ እንደሚገባ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ ዛሬ በተጀመረው 36ኛው የአፍሪካ መሪዎች መደበኛ ጉባኤ ላይ ባደረጉት ንግግር ለአፍሪካ ችግሮች አፍሪካዊ መፍትሄ ለሚለው ሐሳባቸው ኢትዮጵያን በማሳያነት አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሪሽ ባደረጉት ንግግር ደግሞ አፍሪካ ከተደራራቢ ችግሮች ለመውጣት የተግባር እርምጃ መውሰድ እንዳለባት ገልጸው ለዚህም የበለጸጉት ሀገራት ተገቢውን ድጋፍ እንዲያደርጉ አሳስበዋል። ኬኔዲ አባተ ተጨማሪ አለው።
36ኛው የአፍሪካ ህብረት መሪዎች መደበኛ ጉባኤ ዛሬ ሲጀምር በመክፈቻው ላይ የተለያዩ ባለስልጣናት ንግግር አድርገዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ለአፍሪካ ችግሮች አፍሪካዊ መፍትሄ ማምጣት በሚለው ነጥብ ላይ ትኩረት አድርገዋል። ለዚህም የሰሜን ኢትዮጵያው ግጭት መፍትሄ ያገኘበትን መንገድ በማሳያነት አቅርበዋል።
When I stood before you last year on this same occasion, Ethiopia was just coming out of a costly conflict.
በዚህ ተመሳሳይ አጋጣሚ ባለፈው አመት በፊታችሁ ሲቆም ኢትዮጵያ ከከፋ ግጭት ውስጥ ይወጣች ነበር። አሁን ደግሞ በሰሜኑ የአግራችን ክፍል በኢትዮጵያ መንግስትና በህዋት መካከል ተደረሰውን የፕሪቶሪያ ሰላም ስምምነት ለማክበር እዚህ መጥቻለሁ። ለአፍሪካ ችግሮች አፍሪካዊ መፍትሄ በሚለው መርህ ላይ ጥልቅ እምነት በማሳየቷም ኢትዮጵያ ዛሬ ያለችበት ደረጃ ላይ ትገኛለች።
በአህጉር አቀፍ ደረጃ በምግብ ራስን ለመቻልም አፍሪካ የራሷን መፍትሄ ማበጀት እንዳለባት ያሳሰቡት ጠቅላይ ሚኒስትር አብይ ለዚህም ኢትዮጵያ በስንዴ ምርት አስመዝግባለች ያሉትን ስኬት በማሳያነት አቅርበዋል። በዚህ ረገድ ዓለም አቀፉ ማህበረሰብ ድጋፍ ሊያደርግ እንደሚገባም ነው የተናገሩት። አህጉሪቱ በዓለም አቀፍ ደረጃ ያላትን ተሰሚነት ለማሳደግ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ሊኖራት ይገባል ሲሉም እንደከዚህ ቀደም ሁሉ ጥሪያቸውን አቅርበዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ባደረጉት ንግግር ደግሞ አፍሪካ ያሉባትን ወቅታዊ ችግሮች ዘርዝረው ከነዚህ ችግሮች ለመውጣት የተግባር እርምጃ መውሰድ እንዳለባት አሳስበዋል።
Africa needs action. First, economic action.
አፍሪካ እርምጃ ያስፈልጋታል። በመጀመሪያም የኢኮኖሚ እርምጃ ያስፈልጋታል። አህጉሩቱ እምቀቅማላት ከዓለም አቀፍ ማህበረሰብ በሚታገኘው ድጋፍ ግን ተጎድታለች። ስለዚህ ለዓለም አቀፍ የፋይናንስ ተቋማት ዓለም አቀፉን የፋይናንስ ስርዓት በሂደት እንዲቀይሩ ጥያቄ አቅርቤያለሁ።
የህብረቱ 36ኛ መደበኛ ጉባኤ እስከ ነገ የካቲት 12 የሚቀጥል ሲሆን ሽብርተኝነትን ጨምሮ በአህጉሪቱ የተለያዩ አካባቢዎች ያሉ የሰላምና ጸጥታ ችግሮች እንዲሁም በአየር ንብረት ለውጥ በሩሲያ ዩክሬን ጦርነት ና መሰል ምክንያቶች እየተባባሰ የመጣው የአህጉሪቱ የምግብ ቀውስ ጉዳይ የመሪዎች ዋነኛ የውይይት ነጥቦች ሊሆኑ እንደሚችሉ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በ36ኛው የአፍሪካ ህብረት መሪዎች ጉባኤ በመሳተፍ ላይ ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ የጸጥታው ምክር ቤት አባል ሀገራት በጎ አውንታ እንዳላቸው ተናገሩ። ዋና ጸሐፊው አፍሪካ የጸጥታ ምክር ቤት ቋሚ መቀመጫ ማጣቷ ኢፍትሃዊ እንደሆነም ተናግረዋል። መግለጫውን የተከታተለው ገልሞ ዳዊት ተጨማሪ አለው።
የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በመግለጫቸው የአፍሪካ ሰላም ኢኮኖሚና ድርጅቱ ለሀገሩ እየሰጠ ነው ስላሉ ድጋፍ ተክሰዋል። በዚህም ዛሬ በሀገሩ መሪዎች ስብሰባ ለሁለተኛ ጊዜ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ታገኝ በሚለው ጥያቄ ላይ ማብራሪያ ሰጥተዋል።
This is a decision for member states to take.
ይህ በአባል አገራቱ የሚወሰን ነው። በዋና ጸሐፊው ስልጣን የሚከወን አይደለም። ነገር ግን እንደኔ እምነት አሁን በተባበሩት መንግስታት የጸጥታው ምክር ቤት አለ የሚባል ኢፍትሃዊነት ቢኖር የአፍሪካ በቋሚ አባል ሀገራት ውስጥ አለመካተት ነው። ይህ ለምን ሆነ ስንል ያው ያኔ የጸጥታው ምክር ቤት ሲቋቋም ከቅኝ ግዛት ነጻ የወጡ የአፍሪካ ሀገሮች ውስን ነበሩ። ያኔው የጸጥታው ምክር ቤት ያንን አይቶ ይህን ሊወስን ይችላል። በዚህ ምክንያትም አፍሪካ በቅኝ ግዛት ሳቢያ ሁለቴ ተጎጂ ሆነች ማለት ነው።
የአፍሪካ መገኘት ወሳኝ ነው ያሉት ዋና ጸሐፊው አህጉር አፍሪካ በጸጥታው ምክር ቤት ብቻ ሳይሆን በሌሎች ዓለም አቀፍ ድርጅቶች ውስጥም ተሳትፎዋን ማሳደግ አለባት ብለዋል።
Several permanent members of the Security Council including the United States.
ብዙ የጸጥታው ምክር ቤት ቋሚ አባላት ዩናይትድ ስቴትስ፣ ራሽያ፣ ቻይና፣ ዩናይትድ ኪንግደም እና ፈረንሳይ ቢያንስ አንድ የአፍሪካ ሀገር በጸጥታው ምክር ቤት ቋሚ አባል እንዲሆን ይስማማሉ። በመሆኑም ይህ ጥያቄ ምላሽ ያገኛል የሚል ተስፋ አለ።
ዋና ጸሐፊው ጉተሬዝ በዲሞክራቲክ ሪፐብሊክ ኮንጎ ለተከሰቀሰው ቀውስ የአፍሪካ ህብረት የጸጥታው ምክር ቤት መፍትሄ ተቀባይነት ያለው ነው ካሉ በኋላ በቀጠናው ሰላም እንዲወርድም የተባበሩት መንግስታት የአፍሪካ ህብረት የሚያደርገውን ጥረት ይደግፋል ብለዋል። ሌላው ጉተሬዝ ምላሽ የሰጡበት በሳይል አካባቢ ባሉ ሀገራት በተለይ ባለፈው አመት የህብረቱ ስብሰባ ሲካሄድ ትልቁ አጀንዳ ስለነበረው መፈንቅለ መንግስት ሲሆን ለዚህም የተባበሩት መንግስታት የቀጠናዊ ድርጅቶችን አቅም ያጎለበተ እንደሆነ ገልጸዋል። በሰሜን ኢትዮጵያ የታየው ሰላም እንዲጸና ድርጅቱ ድጋፍ እንደሚሰጥ ተናገሩት ዋና ጸሐፊው በጦርነቱ የወደሙ መሰረተ ልማቶችን ወደ ቦታቸው ለመመለስ ለለጋሾች ጥሪ ቀርበዋልም ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የኢትዮጵያ ምርጫ ቦርድ ጥር 29 ቀን 2015 ዓ.ም በደቡብ ክልል ስር በሚገኙ 6 ዞኖችና 5 ልዩ ወረዳዎች ያካሄደውን የውሳኔ ህዝብ የ6ቱን መዋቅሮች ጊዜያዊ ውጤት ዛሬ ጠዋት አስታውቋል። ቦርዱ ያስታወቀውን ውጤት ዮናታን ዘብዲዮስ ተከታትሎታል።
ቦርዱ የመጨረሻውን ውጤት የማጣራትና የማረጋገጥ ስራ የካቲት 6 ቀን 2015 ዓ.ም ጀምሮ አርባ ምንጭ ከተማ በሚገኘው የውሳኔ ህዝብ ማስተባበሪያ ጽህፈት ቤት የሰራ መሆኑን ገልጾ የ6ቱን መዋቅሮችን ብቻ የተቃለለ ውጤት ዛሬ አስታውቋል። ምርጫ ቦርድ የማጣራትና የማረጋገጥ ስራ አጠናቆ ውጤታቸውን አጥድቆ ይፋ ያደረገው የደቡብ ኦሞና የኮንሶ ዞኖች፣ የባስኬቶ፣ የድራሼ፣ የአሌና የቡርጅ ልዩ ወረዳዎችን ነው። በዚህ መሰረትም በኮንሶ ዞን 94 በመቶ፣ በደቡብ ኦሞ ዞን 90 በመቶ፣ በድራሼ ልዩ ወረዳ 94 በመቶ፣ በባስኬቶ ልዩ ወረዳ 92 በመቶ፣ በቡርጅ ልዩ ወረዳ 83 በመቶ እንዲሁም በአሌ ልዩ ወረዳ ደግሞ 78 በመቶ መራጮች የ6 ዞኖችና የ5 ልዩ ወረዳዎችን በአንድ ክልል መደራጀት ይደግፋሉ ሲሉ የእርግብ ምልክት መምረጣቸውን ቦርዱ አስታውቋል። ውጤታቸው ያልተጠራላቸውና ያልተረጋገጠላቸው የቀሪዎቹ ጊዜያዊ ውጤት የማጣራት ስራ እንደተጠናቀቀ ቦርዱ ለህዝብ ይፋ እንደሚያደርግ አስታውቋል። ቀደም ሲል ቦርዱ የመጨረሻውን ውጤት የካቲት 8 ቀን 2015 ዓ.ም ይፋ እንደሚያደርግ የገለጸ ቢሆንም በግልጽ ባይዘረዝራቸውም ገጠመኝ ባሉት በርከት ያሉ ሲል በገለጻቸው ግድፈቶችና የምርጫ ህግ ጥሰቶች ውጤት ማሳወቅ አለመቻሉን ገልጿል። በቀሪዎቹ ዞኖችና ልዩ ወረዳዎች ተመሳሳይ ውጤት የሚገኝ ከሆነ ቀደም ሲል ሲያመት ሰጠው ደቡብ ኢትዮጵያ የተሰኘ 12ኛ ክልል ይመሰረታል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አድማጮች ዜናው የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ አንድ ዓመት ሊሞላው በተቃረበው የዩክሬን ወረራ በሰው ልጆች ላይ ወንጀል ፈጽማለች ሲል የባይደን አስተዳደር በይፋ ድምዳሜ ላይ መድረሱን የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ ዛሬ አስታወቁ። የቀድሞ አቃቤ ሕግ የነበሩት ምክትል ፕሬዝዳንት ሃሪስ በሙኒክ የደህንነት ጉባኤ ላይ ዛሬ ባደረጉት ንግግር ሩሲያ በዩክሬን ውስጥ የምታደርገውን በተመለከተ ማስረጃዎች መርምረናል፣ የህግ ደረጃዎችን እናውቃለን፣ እናም እነዚህ በሰው ልጆች ላይ የሚፈጸሙ ወንጀሎች ለመሆናቸው ምንም ጥርጥር የለውም ብለዋል። ሃሪስ አክለው እነዚህን ወንጀሎች የፈጸሙና በእነዚህ ወንጀሎች ተባባሪ የሆኑ ታለቆቻቸው ተጠያቂ ይሆናሉ ብለዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የተመራው የህግ ትንታኔ የደረሰበት ድምዳሜ አሁን እየተካሄደ ባለው ጦርነት ላይ ምንም አይነት የሚያስከትለው ተጽዕኖ ባይኖርም ዋሽንግተን የሩሲያ ፕሬዝዳንት ቭላድሚር ፑቲንን የበለጠ ለማግለልና የመንግስታቸውን አባላት ባለም አቀፍ ፍርድ ቤቶችና እገዳዎች ተጠያቂ ለማድረግ ይረዳል ብላ ተስፋ ታደርጋለች። የዩክሬንን ጉዳይ የሚከታተለውና በተባበሩት መንግስታት ድርጅት የሚደገፈው አጣሪ ኮሚሽን ግን እስካሁን ተፈጽሟል ያለው የጦር ወንጀል በሰው ልጆች ላይ የተፈጸመ ወንጀል ለመሆኑ ድምዳሜ ላይ አልደረሰም። ፕሬዚዳንት ጆ ባይደን ሩሲያ ዩክሬንን የወረረችበትን አንደኛ ዓመት ለማስታወስ ማክሰኞ ዕለት በፖላንድ ንግግር ለማድረግ በዝግጅት ላይ ናቸው። ምንም እንኳን የሪፐብሊካኖችና የአሜሪካውያን ድጋፍ እየላላ ቢመጣም ባይደን በሚያደርጉት ንግግር ጦርነቱ እስከሚያበቃበት ጊዜ ዩናይትድ ስቴትስ ዩክሬንን ለመደገፍ ያላትን ቁርጠኝነት በድጋሚ ያረጋግጣሉ ተብሏል። ባይደን በዚህ ጉዟቸው ወደ ዩክሬን የመጓዝም ሆነ ከዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ጋር የመገናኘት እቅድ እንደሌላቸው ዋይት ሀውስ ቢያስታውቅም አንዳንድ ተንታኞች ግን ምናልባት ሁለቱ መሪዎች በፖላንድ ሊገናኙ እንደሚችሉ ገልጸዋል። ተንታኞች እንደሚሉት ሞስኮ ግጭቱን ወደ ማዳከም ስልት በመቀየር የዩክሬንን ቁርጠኝነትና የምዕራብ ሀገሮችን ትዕግስት ለማሟጠጥ እየሞከረች ነው። ዩክሬን የምዕራብ ሀገራት በሚሰጧት የከፍተኛ ቴክኖሎጂ ውጤት የሆኑ የጦር መሳሪያዎች እየተረዳች ሲሆን፣ ሩሲያ በኢኮኖሚዋ የሰው ኃይሏና የመከላከያ መሳሪያዎችን በማምረት አቅሟ እየተጠቀመች ነው። ሆኖም አንዳንድ ሪፐብሊካን ሕግ አውጪዎች አሜሪካ ለኪቭ ደህንነት፣ ኢኮኖሚና ሰብአዊ እርዳታ እያወጣችው ያለችው $40 ቢሊዮን ላይ ጥያቄ ማንሳት ጀምረዋል። ከህዝብ የተሰበሰበ አስተያየት እንደሚያሳየውም ከአሜሪካ ህዝብ ግማሽ የሚሆነው ዋሽንግተን ኪየቭ በተቻለ ፍጥነት ለሰላም ሀሳብ እንድትገዛ ግፊት ማድረግ አለባት ብለው ያምናሉ። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
የምሽቱን የዓለም ዜና አደመጥን። በመከታተል ላይ የምትገኙት ከአሜሪካ ድምፅ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 11 ቀን 2015 ዓ.ም ዝግጅታችንን ነው። በድጋሚ መልካም ምሽት እመኛለሁ። ክብራትና ክብራን፣ አስተናጋጃችሁ እንግዲህ ወልዴ ነኝ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ዘወትር ከሰኞ እስከ አርብ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቅድሚያ ወደምናቀርበው ዝግጅታችን እናልፋለን። ባለፉት 4 ዓመታት ኢትዮጵያ ውስጥ እየተከሰቱ በሚታዩ የተለያዩ ግጭቶች ጉዳት ለሚደርስባቸው የህብረተሰብ ክፍሎች ተጠያቂነትና የጉዳት ካሳ የሚያሰፍን የሽግግር ፍትህ አለመኖሩን ሁለት የሰብአዊ መብት ባለሙያዎች ለአሜሪካ ድምፅ ተናግረዋል። በአምነስቲ ኢንተርናሽናል የህግና ፖሊሲ አማካሪ አቶ ፍሳ ተክሌና የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም መንግሥት ለሰብአዊ መብት ጥሰቶች ተጠያቂነትን የማስፈንም ሆነ ተበዳዮችን የመካስ ፍላጎት የሌለው መሆኑን ገልጸዋል። ላይ በላዩ እየተፈጠሩ እና እየተባባሱም የመጡት ግጭቶች ይህን ተግባራዊ ለማድረግ የማያስችሉ ሁኔታዎች እየፈጠሩ መሆኑን ባለሙያዎቹ ተናግረዋል። ደረጀ ደስታን ያነጋግራቸው።
አቶ ያሬድና አቶ ፍስሐ፣ ለውይይታችን መነሻ እንዲሆን 3 አጋጣሚዎችን አነሳለሁኝ። የኢትዮጵያ መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ ላይ የደረሱበት ስምምነትን ተከትሎ ጦርነቱ ማብቃቱን፣ የሰላም ስምምነቱ ተግባራዊ ለማድረግ ጥረቶች እየተካሄዱ መሆኑ እየተነገረ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ሐምሌ 1 2014 ዓ.ም ባወጣው ዓመታዊ የሰብአዊ መብቶች ሁኔታ ሪፖርቱ ከሐምሌ ወር 2014 ዓ.ም እስከ ህዳር ወር 2015 ድረስ ድረስ በኦሮሚያ ክልል በተለያዩ አካባቢዎች በተከሰቱ ግጭቶች የሞቱ ያካል ጉዳት የደረሰባቸውና የተፈናቀሉ ሰዎች በርካታ መሆናቸውን አስታውቋል። ግጭቶቹና ጥቃቶቹ የሚከሰቱባቸው አካባቢዎች ስፋት ከጊዜ ወደ ጊዜ እየጨመረ መምጣቱንና ያስከተሉት የሰብአዊ መብቶች ቀውስ ደረጃ አስከፊነትን አመላክቷል። ከሪፖርቱም ወዲህ ይህ እስከ ቅርብ ጊዜ ድረስ በኦሮሚያ ክልል ግጭትና ጥቃቱ መባባሱን እያመላከተ ነው። ይህ ነገር የቆመ አይመስልም። እንደገና ሰሞኑን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር ጠቅላይ ሚኒስትር አብይ ከሰጡት መግለጫና እሱንም ተከትሎ በተፈጠረ ውዝግብ በሰዎች ላይ የህይወት የአካልና የስነ አእምሮ ጉዳት መድረሱን ቤተክርስቲያኒቱም ሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጧቸው መግለጫዎች ያመለክታሉ። ይህን እንደ መግቢያ ያነሳውበት ምክንያት ግጭቶቹና ክስተቶቹ የየራሳቸው መልኮች ቢኖሯቸውም ሁሉም የሰብአዊ መብት ጥሰቶች የተፈጸሙባቸው የሰዎች ህይወት የጠፋባቸው መሆናቸው ያመሳስላቸዋል። እዚህ ላይ የተባለው ተጠያቂነትም ሆነ ተበዳዮችን የመካሱ ጉዳይ በምን ሁኔታ ላይ ይገኛል? ሂደቱንስ እንዴት ነው እየተከታተላችሁ ያላችሁት የሚል ነው። በዚህ ዙሪያ ነው ዛሬ የምናደርገው ውይይት። ጀመሪያ እንግዲህ ቀድሚያውን ለአቶ ፍስሐ ሰጣለሁ። አቶ ፍስሐ፣ ተጠያቂነትን የማስፈንም ሆነ ካሳን ተበዳዮቹ የመስጠቱ ሂደት በምን ሂደት ላይ ይገኛል? እንዴትስ እየተከታተሉት ነው?
አሁን ከተነሱት በላይም ደግሞ ያው ባለፉት 10-15 ዓመታት እንደዚሁ ተመሳሳይ በዙታት የደረሰባቸው ሰዎች ከተሞች ሲገደሉ ብዙ አይተናል፣ ጉዳት ሲደርስ አይተናል። ተጠያቂነት እንግዲህ የቆየ ነገር የቆየ ችግር ነው። ባለፉት 2-3 ዓመታት ችግር ብቻ ሳይሆን ከዛ በላይ የቀጠለ ነው። አሁን ተጨማሪ የሆነ የመጣው ብዛቱና ድግግሞሹ እየጨመረ መጥቷል። በዚህ ውስጥ እንግዲህ መደረግ ያለበት ነገር እየተደረገ ነው ወይ? እንግዲህ መንግስት ያነሱ የሚላቸው ለምሳሌ ትራንዚሽናል ጀስቲስ ወይም የሽግግር ባለው ነገር የተጀመረ ነገር አለ። ግን እሱም ሞር ሰሜን ኢትዮጵያ ላይ ባለው ጦርነት ላይ ያተኮረ እንጂ ከዚያ ቤት ለተፈጸሙት ነገሮች ለወይ ገና ግልጽ የሆነ ነገር የለም። በሌሎች ክልሎችም ላይ ከዚያ ቤት ለስደት ለተፈጸሙ ወንጀሎች ና ስቶች እነሱን የሚያካተተ የሽግግር ፍትህ ነው ወይ የሚለው ነገር ግልጽ አይደለም። በአጠቃላይ እንግዲህ ይህ ነገር ለምን ሆነ ባል ባህል አለ። ጥያቄነትም የማጣት ባህል አለው። ካልቸር ኦፍ ኢምፒዩኒቲ ያለመጠየቅ ባህል አለ። አንደኛው በተለይ ሰዎች ተራ ወንጀል ሲፈጸሙ ተጠያቂ ይሆናሉ። ግን የመንግስት አካላት ወንጀል ሲፈጽሙ ያውም ደግሞ በብዙ ሰዎች በብዙ መቶ እና በሺ ቆጠሩ ሰዎች ሞትም ሆነ ሌላ አደጋ ሲያደርሱ ተጠያቂ አይሆኑም። ስለዚህ በመንግስት የሚፈጸሙ በመንግስት አካላት የሚፈጸሙ ሰብአዊ መብቶችን ላይ ተጠያቂነት ማስፈን ባህል የለም። ይሄ የቆየ ባህላችን ነው። ከዛም ይወጣል አይመስለኝም። ፍትህ ስርዓቱ ለዚህ ንቁ አይደለም፣ የተዘጋጀ አይደለም። ሌላው ያለው ነገር ደግሞ ፍርድ ቤቶችና ፍትህ ተቋማት ምን ያህል ነፃ ናቸው የሚለውን ነገር ይገብተኛል። ጥያቄ እንዳልኩት መደበኛ ወንጀሎች ሲፈጸሙ ቢያንስ ቢበዛም ተጠያቂነት ለማስፈር ይሞከራል። በመንግስት አካላት ሲፈጸም ደግሞ ያው የመንግስት አካል ስለሆነና ጉልበት ስላለው ያን ተጠያቂነት ማምጣት አልተቻለም። በዚህ ሁኔታ አሁን የታቀደው ትራንዚሽናል ጀስቲስ ወይም ደግሞ የሽግግር ፍትህ ምን ያህል የተሟላ ይሆናል የሚለው እንግዲህ ትልቅ ጥያቄ ነው የሚሆነው። ተቋማዊ የሆኑ ሌሎች ችግሮችም አሉ፣ የህግ ክፍተቶች በጣም አሉበት።
ጥሩ። አቶ ያሬድ እርስዎ ልምጣና እርስዎ እንግዲህ በሰብአዊ መብቶችን ጥሰቶችን በመከታተል እና መብቶቹም እንዲጠበቁ በሚሰራው ድርጅት ዙሪያ ነው የሚሰሩት እና ይህንን የእርስዎስ ምላሽ እዚህ ላይ ምንድን ነው?
ትብሳ ካነሳቸው ነጥቦች ጋር ሙሉ በሙሉ እስማም አለው። በመጀመሪያ ደረጃ የሽግግር ወቅት ፍትህ ለማምጣት አንዱ ትልቁ በመንግስት በኩል የሚጠበቀው ነገር የዚህ የፖለቲካ ፈቃደኝነት ዝግጁነት ነው። ምክንያቱም የሽግግር ጊዜ ፍትህ በውስጥ አንደኛ ተጠያቂነትን ያሰፍናል፣ ፈቃጅ የሆነ ሁኔታ መኖር አለበት። ሁለተኛ ደግሞ በየቀኑ ከሚፈጸሙ የመብት ጥሰቶችም የመንግስት አካላት መታቀባቸው አንዱ ለሽግግር ወቅት ፍትህ እና ለሚደረጉ ሀገራዊ መግባባቶች ሁሉ መነሻ ነው የሚሆነው። አሁን ኢትዮጵያ ውስጥ የሚፈጸሙትን የሰብአዊ መብት ጥሰት አይነቶች በደንብ ያስተዋልን ከሆነ ሁለት መልክ አላቸው። አንዳንዱ መንግስት እንደ መንግስት የህግ የበላይነትን ማስከበር ሲገባው ያንን ኃላፊነቱን በህገ መንግስቱም በዓለም አቀፍ ህጎችም በአህጉር አቀፍ ህጎችም የተጣሉበትን ግዴታዎች ባለመወጣቱ የተነሳ የዜጎች መብት በሌሎች በተለያዩ አካላት አደጋ ላይ የሚወድቅበት በጣም ተስፋፍቶ ነው የሚታየው። ሁለተኛ ደግሞ የመንግስት አካላቶች ራሳቸው ደግሞ ዋና የሰብአዊ መብት ጥሰት ፈጻሚ ሆነው ይታዩበት አሁን ከዚህ ከበቅድም እንዳነሳው ደረጀ ከኦርቶዶክስ ቤተክርስቲያን ጋር ተያይዞ በተነሳው አለመረጋጋትና ግጭት ሻሸመኔ አካባቢ አካባቢ የጸጥታ ኃይሎች በወሰዱት የኃይል እርምጃ የበርካታ ሰዎች ሕይወት አልፏል። በርካታ ሰዎች አካል ጉዳት ደርሶባቸዋል። ፍጹም ሰላማዊ የነበሩ ሰዎች ለጉዳት ተዳርገዋል። አሁን ደግሞ እንደዚሁ ወልቂጤ ላይ የውሃ አቅርቦት ጥያቄ፣ የአስተዳደር ችግር ጥያቄ ያቀረቡ ሰዎች ምንም አይነት የአመጽ ወይ ሌላ የኃይል ነገር ያልተጠቀሙ ሰዎች ላይ የመንግስት ታጣቂ ኃይሎች በወሰዱት እርምጃ እንደዚሁ የሰው ህይወት ጠፍቷል፣ ጉዳቶች ደርሰዋል። እነዚህ የሚያሳዩት የመንግስት አካላት በአንድ ወገን መንግስት በወረቀት ደረጃ የሽግግር ወቅት ፍትህ ኢትዮጵያ ውስጥ እንዲኖር እንደሚፈልግ ያሳያል። በሌላ በኩል ግን የሰብአዊ መብት ጥሰቶቹ አስከፊ በሆነ ሁኔታ ነው እየቀጠሉ ያሉት። የጸጥታ ኃይላቶች ያልተመጣጠነ የሆነ ከፍተኛ የሆነ የኃይል እርምጃ በየቦታው ይወስዳሉ። የዘፈቀደ እስር በጣም ቁጥራቸው አሁን ከዚህ ከቤተ ክርስቲያን ጉዳይ ጋር እንኳን ተያይዞ በጣም ጋዜጠኞችን ጨምሮ በርካታ ሰዎች ታፍሰው ከየቤታቸው ተወስደው አንዳንዶቹ የት እንደታሰሩ በግልጽ አይታወቅም። አንዳንዶቹ በየቦታው በእስር ላይ ይገኛሉ። ስለዚህ ቀጣይ የሆነ የመብት ጥሰት በየቀኑ በሚፈጸምበት ሀገር ውስጥ የቆዩ የመብት ጥሰቶችን አጣርቶ ዶክመንት አድርጎ ተጠያቂዎችን ወደ ፍርድ አምጥቶ የሽግግር ወቅት ፍትህን ለማስፈን ዝግጁ የሆነ የመንግስት መዋቅርና አካል አለ ወይ? ፈቃደኝነት ውስጥ አለ ወይ ነው ወይስ እንደዚሁ ለፖለቲካ ፍጆታ ነው የሚለው ሁላችንም ውስጥ ጥርጣሬ እንድናጭር አድርጓል። እና ሌላው ትልቁ ችግር ፍሳም ጠቆም አድርጎታል። በዚህ በትግራይ የተቀሰቀሰውን ጦርነት ተከትሎ በአፋርም በአማራም ክልል የደረሰው የጉዳት መጠን በምን ያህል ጊዜ ራሱ ተጣርቶ ዶክመንት ተደርጎ አጥፊዎችን በምን ሁኔታ ውስጥ ለፍርድ ይቀርባሉ የሚለው ራሱ በጣም አጠያያቂ ብዙ ስራ የሚፈልግ ነገር ነው። ለምሳሌ የኤርትራ ኃይሎች እርምጃ ወስደዋል፣ እነሱን እንዴት ነው መጠየቅ የሚቻለው? የኤርትራ መንግስት ለዚህ ዝግጁ ነው ወይ? በዚህኛውም ወገን የተፈጸሙ የመብት ጥሰቶችን የማጣራቱም አጥፊዎችን ለፍርድ ለምሳሌ በብዙ ሴቶች ላይ ወሲባዊ ጥቃት ተፈጽሟል፣ እነዛን ድርጊቱን የፈጸሙ ሰዎች የት ነው የሚገኙት? እንዴት ነው የሚጣራው የሚለው ራሱ በጣም የተወሳሰበ ነገር ነው እና በላዩ ላይ ደግሞ አዳዲስ የግጭቶች፣ አዳዲስ አለመረጋጋት፣ አዳዲስ የሰብአዊ መብት ጥሰት መፈጸሙ የሽግግር ወቅት ፍትህ የሚመጣበትን ነገር የበለጠ እንዲርቅ እያደረገው ይመስለኛል።
አቶ ያሬድ እንግዲህ አሁን እርስዎ እንደጠቀሱት በእርግጥ የተለያዩ ግጭቶች፣ የተለያዩ ጥሰቶች በየቅድም በዘረዘር ናቸው በትግራይ ወይም በኦሮሚያም ክልል እንደገና ደግሞ አሁንም ሰሞኑን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር ተያይዞ የተከሰቱ ችግሮችን አስመልክቶ የተለያዩ ጥሰቶች ተፈጽመዋል። አንዱ ግጭት ሌላኛውን እያስረሳ ቀደም ሲል የካሳም ሆነ የተጠያቂነቱ ጉዳይ እየተረሳ የሄደ ነው የሚመስለው። ወደ አቶ ፍስሐ ልመለስና አቶ ፍስሐ፣ ዓለም አቀፉ ማህበረሰብ እንደዚህ ያሉ ነገሮች ወይም የሌሎች አገሮች ልምድ ምንድን ነው የሚያሳየው? እንዲህ ያሉ ነገሮች ሲኖሩ እንዴት ነው የሚፈታው? መደረግ ያለበትስ ምንድን ነው በዚያ መንገድ ብለው ያስባሉ?
እንግዲህ እንደዚህ አይነት የከፋና በጣም የተደጋገመ ብዙ የህብረተሰብ ክፍል ያፈናቀለና በጉዳት ያደረሰ በሚኖርበት ጊዜ ያለመረጋጋት፣ እርስ በርስ ጦርነት ባለባቸው ሁኔታዎች ናቸው ኢትዮጵያ ላይ የፖለቲካ መረጋጋት እና የእርስ በርስ ጦርነት እንግዲህ ለባለፉት 10 ዓመታት ቆየ ነው። እንደዚህ አይነት በሚሆንበት ጊዜ እና የሀገሪቱ አቅም እና ፍላጎት ከሌለ የደረሱት ጉዳቶች ደግሞ ዓለም አቀፍ ወንጀል የሚባሉት ውስጥ የሚከተቱ ከሆነ የዓለም አቀፍ ህብረተሰብ እነዚህ ነገሮች አጥፊዎቹ ላይ ተጠያቂነት እንዲኖር ጉዳተኞቹም የተወሰነ ደረጃ እንዲያገኙ መግባት ይችላል። ይሄ እንግዲህ ዩጎዝላቪያን ፍርድ ቤት ማስታወስ ይቻላል። ከዛ በኋላ የሴራ ሊዮን ፍርድ ቤት ማስታወስ ይቻላል። በቅርቡ ሴኔጋል ላይ የነበረውን የሚሴል ሀብሬ የቀድሞ የቻድ ፕሬዚደንት ፍትህ ሂደት ላይ ይቻላል። ሌሎችም ካምቦዲያ ስቲ እነዚህ መጥቀስ ይቻላል። በተለያየ መልኩ የዓለም አቀፍ ስድፍ እንግዲህ በሀገር ውስጥ ያለውን ክፍተት ተመልክቶ እና የአቅምና የፖለቲካ ፍላጎት ማጣት ትክክለኛ ፍትህ ለመስጠት የሚያስችል የሀገር ውስጥ ሁኔታ የለም ብሎ ሲያስብ ዓለም አቀፍ ተቋማት ላይ ሊገቡ ይችላል። ይሄ እንግዲህ በሌሎች ሀገሮችም ላይ የታየ ነገር ነው። የኢትዮጵያ ሁኔታ ያንን ያሟላል? በትክክል ያሟላል። ቅድም ያልኩት ነገር ነው። የፖለቲካ ፍላጎት እንደሌለ በተለያዩ መልኮች ማስታወስ ይቻላል። በሀገር ውስጥ ምንም ተቀባይነት ያለው ነፃ የሆነ ምርመራ እንዲካሄድ መንግስት አይፈቅድም። ከውጭ የሚመጡትንም ደግሞ እንዳይሰሩ መሰናከል ይፈጥራልና ፖለቲካ ኮሚትመንት ወይም ደግሞ ፍላጎት እንደሌለ ነው።
ሀሳብ እንግዲህ የአፍሪካ ህብረትም ሆነ የተባበሩት መንግስታት የዓለም አቀፍ ፍትህ ወይም ኢንተርናሽናል ጀስቲስ ሜካኒዝሞችን ማቋቋም ይችላል። ጉዳዩ ከደረሰ ለምሳሌ 600,000 ሰው ሞቷል እኮ በሁለት ዓመት ጦርነት ዩክሬን ላይ ጆሃል ግን 600,000 ሰው እስካሁን አልሞተም። የደረሰው የጾታ ጥቃት ለማመን የሚያስቸግር ይህ እንግዲህ በትንሹ በተደረጉ ምርመራዎች የተገኘ መረጃ በሌለበት ሁኔታ የተሰራ መልክት ነው። ዓለም አቀፍ ህብረተሰብ በዚህ ላይ ማተኮር ያለበት ነው የሚያስገኝ ጉዳይ ላይ
ነገሮችን የሀገር ውስጥ መንግስት ብቻ ሳይሆን የዓለም አቀፉ ማህበረሰብም ነገሮችን እኩል አይም በሚል በተለየ ሰብአዊ መብት የሚሟገቱ ዓለም አቀፍ ተቋማት በሀገር ውስጥ በተለያዩ አገሮች ውስጥ ያሉትን የሰብአዊ መብት ጥሰቶች እኩል አይም የሚል በተለይ ከዩክሬኑም ጋር በተያያዘ የተነሳ ነገር አለ። እንዲሁም ኢትዮጵያ ውስጥ አሁን በተለይ ከጦርነቱ በኋላ በተለይ ከሰሜኑ ጦርነት በኋላ ግጭቶች አልቆሙም፣ የሰብአዊ ጥሰቶች አልቆሙም። በተለይ በኦሮሚያ አካባቢ ላይ በተለያዩ መንገድ ሰላማዊ ሰዎች እንደሚገደሉ በየጊዜው የሚወጡ ዘገባዎች ያመለክታሉ። በዚህ ላይ ሲያለው ታስተያየት ምንድን ነው? አጠራ አድርገው እችን ቢመልሱልኝ ከዛ ወደ አቶ ያሬድ ይሄዳሉ። አቶ ፍሳ
እንግዲህ ያው ዓለም አቀፍ ፖለቲክስ አለ እና በዚህ ውስጥ ደግሞ ደብል ስታንዳርዶች አሉ። ለምሳሌ የዩክሬን ጦርነት በረጀምሮ በዓለም አቀፍ ፍትህን በማረጋገጥ በኩል ያየናቸው ምላሾች የዩክሬን ጦርነት እና እዛ ውስጥ የተፈጸሙ ወንጀሎችን በተመለከተ ወደ ICC ሪፈራል አድርገዋል። አንደኛው ICC ጁሪስዲክሽን አስ የሚያደርግበት ሜምበር ስቴት ሪፈር ካረጉ ነው። እና ኢትዮጵያ ግን ሁለት ዓመት በጦር ላይ በደረሰ ጦርነት ላይሮም የከፋ ችግር ሲደርስ አንድ የአፍሪካ ሀገር ጉዳዩ የአይሲሲ አባል የሆኑ የአፍሪካ ሀገሮች አሉ ጉዳዩን ወደ አይሲሲ ሪፈር ለማድረግ ወይም ደግሞ ወደ አፍሪካ ህብረት ሪፈር ለማድረግ አልሞከሩም፣ አልደፈሩም። ይህ እንግዲህ ዓለም አቀፉም የአፍሪካ ሀገሮችም ራሱ ችግር ያለባቸው አፍሪካ ላይ ይህን ያልሰው ሲሞት አንድ ድምፅ ያሰሙ ችግር እንትን ያፈጸሙ የአፍሪካ ህብረት ሰሚት ላይ አጀንዳ ሆኖ እንዲያዝ ያደረጉ ሀገራት። ስለዚህ ደብል ስታንዳርድ አለ። በሌሎች የሀገራት ሲትዌሽን ለምሳሌ የእስራኤል ፓለስታይንም ላይ ማየት ይቻላል። የኢራቅ አፍጋኒስታንም ላይ ማየት ይቻላል። ግን ያም ሆነ ይሄ ምንም ተቀባይነት የሌለው ነገር ነው። ምናልባት ደብል ስታንዳርድ የሚለውን ነገር በግልጽ ያወጣ ነገር ቢኖር የኢትዮጵያ ሁኔታ
በኢትዮጵያ ጉዳይም ላይ ቢሆን ለሰሜኑ የሀገሪቱ ክፍል የተሰጠውና ለኦሮሚያ አካባቢ ወይም በሌሎቹ በደቡብም አካባቢ ላሉት በጋምቤላም አካባቢ ላሉት ችግሮች እኩል ትኩረት ያለመስጠት ነገር ይታያል። በዓለም አቀፍ ተቋማት እርስዎ በሚሰሩበት ድርጅትም ጭምር ማለት ነው። እና ይሄን ነገር ምንድን ነው እዚህ ላይ ያለው አስተያየት?
ምናልባት እንኳን ስለ ዓለም አቀፍ ህብረተሰብ ብዙ ማለት አልችልም። ግን በእኛ ድርጅት ውስጥ እንግዲህ በእኛ ድርጅት ወይም ተመሳሳይ ድርጅቶች እንደዚህ ያልሆነው ምክንያት ኦሮሚያ ላይ የኦሮሚያ ግን አንዳንድ የአማራ ክልሎች ላይ ችግሮች ነበሩ እና ለምንድን ነው ትኩረት ያልተሰጠው? ተገቢ ጥያቄ ነው። አድጋቢ ምላሽ ለመስጠት በጣም ትልቁ ችግር ምንድን ነው? በወቅቱ ከፍተኛ ጦርነት በሰሜን እየተካሄደ በነበረበት ጊዜ ነው። በተመሳሳይ ሰዓት እንደዚሁ በኦሮሚያ የነበሩ ዝግጅቶች ነበሩ። በተቻለ መጠን ለምሳሌ የቶሌ ላይ የነበረው ማሳሻ ከበር ለማድረግ ሞክረናል፣ ወይም ሪፖርት ለማድረግ ሞክረናል። ለምሳሌ ጦርነቱ ከመነሳቱ በፊት ጉጂ አካባቢ ስለተፈት ስለነበረው ግድያ በተለይ ኦይል ወይም ሸኔነሽ ዋጋ ያለው የተባለ በጣም ብዙ ሰዎች እንዴት እንደተገደሉ ዝርዝር ሪፖርት አውጥተናል። ግን ያው ጦርነት ከተነሳ በኋላ ባለን አነስተኛ የሰውና ሌሎች ሪሶርስ ምክንያት ወደ ሌሎቹ ሼር የምናደርገው ብዙ አቅም አልነበረን። ያ ማለት እየተሰራ አይደለም ወይም ደግሞ የተሰራ ማለት አይደለም። ሁኔታዎች በተመድ ጊዜ ያሉትን በአማራም ክልል እንዲሁም ምሳሌ አጣዬ ምናምን እንደዚህ ሰሜን ሸዋ ላይ የነበሩ ችግሮች እነሱ ዶክመንት መደረግ አለባቸው። በምዕራብ ኦሮሚያ በወለጋ አራቱም ዞኖች ከፍተኛ ችግሮች አሉ። የተወሰኑትን ለመከበር ለማድረግ ሞክረናል። ግን በዙ መሰራት አለበት። ያው ጊዜና አቅምን ያገናዘበ መልኩ የሚሰራ ነገር ነው። እስካሁን አልሰራንም ማለት እየሰራን አይደለም ወይም ደግሞ አይሰራም ማለት አይደለም።
አቶ ያሬድ ወደ እርሶ ልምጣና ምንድን ነው የእናንተ ድርጅት በዚህ ወቅት እያደረገ ያለው? እንደምታዩት ከስር ከስር አዳዲስ ግጭቶች በየጊዜው እየሄዱ ነው። እንዴት ነው የምትከታተሉት እነሱን? ከዚህ ቀደም የተጣሱትን ጥሰቶች በሚመለከት ተጠያቂነትና የካሳ ጉዳዮችን መፈጸማቸውን ተግባራዊ መደረጋቸውንስ በምን አይነት መንገድ ነው የተከታተላችሁ? የመሟገት ስራ የምትሰሩት በምን መልኩ ነው?
ምናልባት ከዛ በፊት ቀደም ብሲል ተፍሳ በቀረቡት ጥያቄዎች ላይ ሀዝንሽንትን ላደርግ፣ በተለይ ይሄ የዓለም አቀፍ ማህበረሰቡ ያሳየው ባህሪ ቅድም አቶ ፍሳ እንዳለው ይሄ የተለያየ ሚዛን መውሰድ፣ ይሄ ደብል ስታንዳርድ በአንዳንዱ አካባቢ ላይ ወይም በአንዳንዱ ሁኔታ ላይ ድምጻቸውን ከፍ አድርገው የሚያሰሙትን ያህል ለምሳሌ አሁን ኦሮሚያ ውስጥ ያለውን ችግር ደግሞ በዛው ልክ የመዘንጋት ምንም አለ ማለት ይሄ በአውሮፓ አባል ሀገሮቻችን በአፍሪካ ቅድም አቶ ፍሳ እንዳለው በአፍሪካ ሀገራቶችም ላይ ብቻ የሚታይ ሳይሆን በሰብአዊ መብት ድርጅቶችም እኔ አሁን ቅድም አቶ ፍሳ የሰጠውን ምክንያት እንደው ለአምነስቲ ለምንም አያይዞ የሰጠውን ብዙም እኔም አልጋራውም። በተለይ በአሁን ሰዓት አምነስቲን ጨምሮ እነዚህን ድርጅቶች ከሚወቅሱት ሰዎች እኔም አንዱ ነኝ። አምነስቲም ሂውማን ራይትስ ዎችም እነዚህ የዓለም አቀፍ የሰብአዊ መብት ድርጅቶች ከዚህ በፊት በሌሎቹ ጉዳዮች ላይ ያሰሟቸው የነበሩትን ድምጾች፣ ጩኸቶች አሁን በኦሮሚያ ክልል ውስጥ ለሚፈጸመው በሌሎቹ የሀገሪቷ ክልሎች ለሚፈጸሙ ችግሮች በቂ ትኩረት እየሰጡ አይደለም። ብዙ ሰው ደግሞ እነዚህ ድርጅቶች ልክ አጀንዳ እየመረጡ ነው ወይ የሚጨሁት የተደበቀ ሌላ አላማ አላቸው ወይ ወደሚል ትርጓሜ ሁሉ እስኪወስድ ድረስ ዝምታቸው አሁን ኦሮሚያ ክልል ውስጥ በተከታታይ ብዙ ችግሮች እየተፈጸሙ ነው፣ ግን ከአምነስቲም ከሰብአዊ ከሂውማን ራይትስ ዎችም ከሌሎችም ድርጅቶች ምንም ነገር ሲሉ አይሰማም። እና ይሄ ጥያቄ የሚከላከላቸው ነበረ እነዚህን ድርጅቶች። አሁን ግን እኔም ራሴ ጥያቄውን ከሚያነሱ ሰዎች አንዱ ነኝ። አሁን አቶ ፍሳ የሰጠው ምክንያት ለእኔ ብዙ የሚያጠግብ አይደለም። የዚህ ሀገር ውስጥ ያሉ የሰብአዊ መብት ድርጅቶች ራሳቸውን በጫና ውስጥ ነው ያሉት። አብዛኛው የሀገሪቷ ክልል የጸጥታ ችግር ስላለበት፣ ሁለተኛው የአቅም ውስንነትም ስላላቸው ብዙ ያን ያህል ሰፊ ስራ እየሰሩ ነው ብዬ አላስብም። አሁን የእኛን ድርጅት ትኩረታችን ሙሉ በሙሉ በዚህ ጉዳይ ላይ የሚሰሩ የሰብአዊ መብት ተሟጋቾችን ድርጅቶችን መደገፍ ነው። ግን እንደምትሰሙት መደዳውን ጋዜጠኞች ሀሳባቸውን የገለጹ የማህበረሰብን ችግር ያሳወቁ ጋዜጠኞች፣ የመብት ተሟጋቾች ሲዋከቡ ሲታሰሩ ታያላችሁ። በቅርቡ እንኳን የሰመጉ ሰራተኞች እንደዚሁ የህዝብን ችግር ሊመረምሩ ሄደው ታስረው ብዙ መጉላላት ደርሶባቸው ነው የተለቀቁት። ለቀናቶ ያህል ታስረው
እንግዲህ ወደዛኛው ለደህ ተጠያቂነቱና ካሳው ላይ እንመለስና እሱን በሚመለከት ምንድን ነው እያደረጋችሁ ያላችሁት? ምንስ እየተደረገ ነው? እናንተ ማድረግ የማትችሏቸውም ነገሮች ካሉ ሌሎች ምን እያደረጉ መሆኑን ነው እያስተዋላችሁ ያላችሁት? ምንድን ነው እየተደረገ ያለው?
የሀገር ውስጥ ያሉ የሰብአዊ መብት ድርጅቶች እንግዲህ አብዛኛውንም እንዲሁ ወክዬ እንኳን እዚህ ስላለው ብናገር ያላቸው አቅም የተፈጸሙ የመብት ጥሰቶችን መሰመድ ለመንግስትና ለሚመለከታቸው የዓለም አቀፍ አካላት ለተባበሩት መንግስታት የሰብአዊ መብት ካውንስሉ ሪፖርት ማድረግ እና ተጨማሪ ምርመራ እንዲደረግባቸው መጠየቅ ነው ትልቁ እየተሰራ ያለው። ይሄ የካሳ ነገር የሚመጣው ብዙ ጊዜ ከፍርድ በኋላም ጭምር ነው እና አሁን ካሳ የሚከፍል አካል የለም እና የሰብአዊ መብት ድርጅቶች ግን ትልቁ ስራ ይሄ ነገር እንዲፈጸም ሞቱን ስራ ያው እየሰራን ነው። ይህን ነው ልልም ይችላል።
እሺ፣ አቶ ፍሳና አቶ ያሬድ በጣም አመሰግናለሁ።
በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ ከዌብሳይታችን amharic.voanews.com መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ሳስተናግዳችሁ የማመሸው እንግዲህ ወሌ ነኝ። ኃይሉ ክፍሌ ጥንታዊ ኢትዮጵያን በሚዘክሩ የማኅተም ጥበብ ሥራዎቹ የሚታወቅ የሥነ ጥበብ ባለሙያና መምህር ነው። በቅርቡ በኢትዮጵያ ፕሬዝደንት ሳህለወርቅ ዘውዴ ሳይቀር የተመሰገነው ኃይሉ ሌሎች ዘዴዎችን አክሎ በሚያቀርባቸው ሥራዎች ረብ ያላቸው ሐሳቦችንም እያጋራ ይገኛል። ከሥራው ጋር የተያያዙ ጉዳዮችን ለማንሳት ሀብታሙ ስዩም በስልክ መስመር አግኝቶታል።
ኃይሉ ክፍሌ ይባላለሁ። የተወለድኩት በደሴ ከተማ ነው። አማተር የስዕል ጥበብን በደሴ ከተማ ስማር ቆይቼ በ1998 በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን አገኘሁኝ። ከዛ በ1999 ጀምሮ በተፈሪ መኮንን በቀድሞ አሁን እንጦጦ ፖሊቴክኒክ ኮሌጅ ስነጥበብ ትምህርት ክፍል በዲፕሎማ ማስተማር ሲጀምር ከመጀመሪያዎቹ መምህራን ውስጥ አንዱ ነበርኩኝ። አሁንም እዛው ነው ማስተምረው። ከዛን ጊዜ ጀምሮ ከማስተማር ጎን ለጎን በግሌ በቡድን የዓለም ክፍሎች ኢንተርናሽናል ሲምፖዚየም ወርክሾፖች ላይ ሳተፋለሁ። 2011 ደግሞ ሁለተኛ ዲግሪን እዛው በአዲስ አበባ ዩኒቨርሲቲ አግኝቻለሁኝ። ከሁለት ዓመት በፊት ደግሞ ከጓደኛዬ ሳሊ ታምራት ስልጣንና ከሌሎች ወዳጆቼ ጋር በመሆን ኢንተርናሽናል አርት ሲምፖዚየም ከተለያዩ 15 የዓለም ሀገራት የመጡ ሳሊዎችን በማሳተፍ አንድ ደማቅ ዓለም አቀፍ ሲምፖዚየም አዘጋጅተናል። ጎን ለጎን ከባለፉት 6 እና 5 ዓመት ወዲህ የበፈንድቃ ባህል ማዕከል የስዕል ጋለሪ ሳሊዎችን አውደሪ እንዲያቀርቡ በማደራጀት ከጓደኞች ጋር በመስራት ላይ ይገኛሉ።
እንግዲህ አንተ ወጣት ከሚባሉ ሳሊዎች መካከል አንዱ ነህ። ነገር ግን ስራዎችህ በአብዛኛው ከሞላ ጎደል ጥንታዊነት የሚንጸባረቅባቸው ናቸው። ይህንን ርዕስ የመረጥክበት ልዩ ምክንያት አለው ይሆን?
እንግዲህ ሰው ማንን ይመስላል ቢባል ኑሮውን ወይ ንባቡን ወይ ውሎውን ነው የሚባለው እና እኔ አብዛኛው ጊዜ የሚያስደስተኝ ቀደም ብዬም ጀምሮ የኋላ ታሪኮቻችን መመርመር፣ መፈተሽ በጣም ያስደስተኛል እና ይሄ የንባብ ልምዴ እና ፍላጎቴ ታይ ነገር ሲገለጥ ወደዛ እንዲሄድ አድርጎታል ብዬ አስባለሁ። ከዛም ባሻገር የንባብ ፍላጎቴ ግንዛቤን እያሰፋው ስመጣ ማንኛውም ሰው በሶስት ማንነቶች ውስጥ የተገመደ ነው ብዬ አስባለሁ። ሌሎቻችንም እንደምናስበው የትናንት ማንነት አለ፣ የዛሬ እኛነት አለ፣ ደግሞ የነገ ራዕይ አለ እና እነዚህ ሶስት ነገሮች እንደ ገመድ የተያያዙ ናቸው። ልንለያቸው አንችልም። የትኞቹን ከየትኛው ጋር ሚዛን ሰጥተን ለነጋችን እናደርገዋለን የሚለው ጉዳይ እንጂ ለምሳሌ የዛሬ 100 ዓመት የተደረገ አንድ ክዋኔ የሚያገር ውስጥ እዛው 100 ዓመት በተከወነበት ሁኔታ ሊቀር አይችልም። ምናልባትም የዛሬን ማንነታችንን እንደገና ሪኮንስትራክት ሊያደርገው ይችል ይሆናል። ከዚህ አንጻር እነዛ የንባብና በግል ያለኝ ፍላጎት እንዲሁም ከቤተሰብ በተለይ ከአባቴ ደግሞ ታሪክን ማወቅ፣ ራስን መፈለግ፣ መመርመር ያበረታኝም ስለነበረ እነዚህ ነገሮች ተደምረው አሁን ባለሁበት የአሰራር ዘዴና ሀሳብ ላይ እንድገኝ አድርጎኛል ብዬ አስባለሁኝ።
እንግዲህ ስዕሎችህን በተለያዩ ዘዴዎች ነው የምታቀርበው። የማህተም ጥበብ አለ፣ ድብልቅ ዘዴዎችን ትጠቀማለህ፣ ብዕር ስዕሎች የምትላቸውም አሉ። የትኛውን ዘዴ ለየትኛው ስዕል መጠቀም እንዳለብህ በምን ሁኔታ ነው የምትወስነው?
አንዳንድ ጊዜ ሀሳቡ ቀድሞ ወደ እኔ ይመጣል። አንዳንድ ጊዜ ደግሞ የሚታየው ነገር ቅርጹ ይመጣና ቅርጹን ከሰራው በኋላ ሀሳብ ላለብሰው እችላለሁ። ግን ብዙ ጊዜ ሀሳቡ ይቀድምና ያንን ሀሳብ በየትኛው ሚዲየም ገልጸው ይበልጥ እኔ የሚያስደስተኛል፣ ለተደራሽም ደግሞ ሀሳቤን ሴንተር ሊያገኝልኝ ይችላል ብዬ ሳስብ እሞካክራቸዋለሁ የተለያዩ የአሰራር ዘዴዎች። በአጋጣሚ ሁሉ የመጀመሪያ ዲግሪን የተመረኩት በህትመት ጥበብ ወይም ግራፊክ አርት በሚባል ትምህርት ዘርፍ ነው እና ይሄ የትምህርት ዘርፍ በጣም በውስጡ ብዙ የተለያዩ የአሰራር ዘዴዎችን ያቀፈ ነው እና ትምህርቱንም ደግሞ በጣም ወድጀው ፈልጌው በፍቅር እማር ስለነበር የተለያዩ ዘዴዎች ላይ ራሴን አሳትፋለሁ እና እንዳልኩ በእስክሪብቶ የሚገለጥ ከሆነ እስክሪብቶ እጠቀማለሁ። ወረቀት በመላጥ ከሆነ እነሱን እልጣለሁ። በመለጥፍ ከሆነ እለጥፋለሁ። እንዲህ እያደረግኩ ላለፉት 15-16 ዓመት ከተመረኩ ጀምሮ ስሰራ ነበር። በተለይ ግን አሁን በዚህ 3-4 ዓመት በደንብ ወድጀው ረጅም ጊዜ ቆይቼበት የምሰራው በማህተሞች ላይ ታቤን በማስደገፍ እነሱ አንድም እንደ ጌታዊ ጥበብ፣ ሁለትም እንደ ሀሳብ፣ ሶስትም እንደ መስሪያ ሚዲየም አድርጌ እነሱ ላይ ነው በትኩረት እየሰራ ያለሁት። ግን በየመሀሉ እንዳልከው ይህን ሀሳብ እስክሪብቶ ቢገልጦ ይሻላል፣ ውሃ ቀለም ሊገልጦ ይሻላል ብዬ ካሰብኩ ራሴን ነጻ አድርጌ ነው ጉዳዮች ላይ የምሰራው ማለት ነው።
ኃይሉ፣ ዙሪያ በምታያቸው ጉዳዮች ላይም የራስህን አቋም የምትገልጽባቸው አግባቦች አሉ። ለምሳሌ ፋይንዲንግ ሆም በተሰኘው የስዕል ስብስብህ የከተሞች መስፋፋት እየፈጠራቸው ያሉ ጉዳዮችን አንጸባርቀሃል። ኪነ ጥበብን እንደዚህ ላለ ዓላማ መጠቀም ምን ያህል አስፈላጊ ነው ብለህ ታስባለህ? ፋይዳው ምንድን ነው?
ትልቅ ፋይዳ ነው እንጂ ያለው ለምሳሌ ምንድን ነው? ከዚህ ጥያቄ አንጻር የኪነ ጥበብ ወይም ስነ ጥበብ የመጨረሻ ግቡ ምንድን ነው? ለሰው ልጆች ምንድን ነው የሚፈይደው ብለን ብናነሳ ብዙዎቻችን የምንስማማው ይሄ የማህበራዊ አብሮነትን ማነሳሳት፣ የሀገራዊ ራዕይን ከፍ ማድረግ፣ የግለሰባዊ ማንነትን እንዲጸና ማድረግ፣ ከዛ አልፎ ይሄ መንፈሳዊ የሆነ ልዕልናን ከፍ ማድረግ አስተሳሰብ ላይ አብዝቶ የሚሰራ የሙያ ዘርፍ ነው እና ይሄ የጥበብ ዘርፍ ደግሞ
እንደምታውቀው አሁን ላለንበት የሐሳብ ሂደት ላይ በከፊቱ ነው አስተዋጽኦ ማድረግ አለበት ይያስባሉ። ይሄንበት ያለው አካሄድ ወይም ደግሞ ያሰብነው ያለው ሐሳብ የሰው ልጅ ከተሰጠው የሰባይ ክብርና ሐሳብ ለልናንጻር የት ላይ ነው ያለነው? ይሄስ ጉዳይ በምን ምክንያት መጣ? እንደገናስ በዚህ ሐሳብ ምልልስ ውስጥ ወይም በዚህ ተግባር ላይስ መገኘት አለብን ወይ የሚሉት ነገሮች እንዲመረምር እንዲፈትሽ ወደ ውስጡ እንዲያስብ ምክንያቱም የጥበብ ሰው እኔ እንደማስበው ከየትኛውም ሐሳብን ማቀፍ ውስጥ የታጠረ ነው ብዬ አላስብም። ስለዚህ ከዛ ውጪ ከሆነ የማህበረሰብን አካሄድ ንቃተ ህሊና ተከትሎ መጨመር አለበት። ምን መወያየት አለብን? ምን መነጋገር አለብን? እንዴት ነው ይሄን ጉዳይ ማሰብ ያለብን ብሎ ለውይይት ክፍት የሚያደርግ የጥበብ ዘርፍ ስለሆነ እኔም እንደ አንድ በዚህ ዘመን እንደተገኘ ሰውና የጥበብ ባለሙያ እነዚህ ጉዳዮችን ሳይ በዛ ጉዳይ ላይ ለምን ከፍ ያለ ሐሳቦች እንድንነጋገር ምክንያት አልሆነም በሚል የተሰማኝን እንደተቀሰው በተለያዩ ዘዴዎች አቀርባለሁ እና በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። የጥበብ ስራ በተለይ በዚህ ሰዓት ከተናንሽ ሐሳቦች ወጥተን ከፍ ያለውን ጉዳይ ላይ እንድናተኩር የሚያደርገን በምንም ነገር ያልታጠረ ጠቢብ ነው ብዬ አስባለሁ።
እንግዲህ ስራዎችህ የተለያዩ ቅናዎችና ሽልማቶችን እያስገኙልህ ነው። ከዚያ መካከል አንዱ ደግሞ ከክብርት ፕሬዚደንት ሳህለወርቅ ዘውዴ ያገኘኸው እውቅና ነው። ወደዚያ የወሰደህን ነገር እስቲ ጠቅለል አድርገህ ንገረን። ከእሳቸው ጋር ያገናኘህ ስራ ምን ነበረ? የተሰማ ስሜትስ ምንድን ነው? በስራህ ምክንያት ካገኘኸው እውቅና አንጻር
እሱ አጋጣሚ ምንድን ነው? የቅርብ የእሳቸው የቅርብ አማካሪ የኔም ስራዎች የሚገዛኝ የኔም ስራዎች የሚያደንቅ አማካሪያቸው አለና አንድ ኤግዚቢሽን ላይ ተገናኘንና ሐሳቡን ይነግረኛል የእሳቸውን ምስል እንድሰራለትና እሳቸው አያውቁም። ከዛ ስጦታ እንደሚሰጣቸው ነገረኝ። ተስማማን፣ ግን በደንብ ጊዜ እንደሚሰጠኝ ተነጋግረን 2 ወር ሰጠኝና በ2 ወር ጊዜ ውስጥ ሰራሁት የእሳቸውን ፖርትሬት። የዚች ታላቅ ሀገር ክብርት ፕሬዝዳንት ፊት ነው የምሰራው። ስለዚህ በዚህ ፊት ላይ እሳቸውን ከማስመሰል ባለፈ እኔ ማስተላለፍ መጠየቅ መመርመር የምፈልገውን ነገር እንዳስተላልፍ ትልቅ እድል አገኘሁኝ። ምክንያቱም ቀደም ብለህ እንደጠቀስከው በዚህ ሰዓት አሁን እኔ በተለያዩ ማህተሞች ነው ስዕልን የምሰራው፣ በቡርሽ ሳይሆን ማለት ነው። እነዚያ ማህተሞች ደግሞ አንድም ማህተሞች በራሳቸው ታሪክ ናቸው፣ ሁለትም ማህተሙ ከተመታ በኋላ ውሳኔ አለ። ምክንያቱም ዜር ዜ ዲሲሽን ቢሃይንድ ዘ ስታምፕ መልካምም ክፉም ወይም ደግሞ የሚበትን ወይም የሚሰበስብ ወደ ፍቅር የሚያመጣ ወይ ወደ ሌላ ቦታ የሚመራ ውሳኔ አለ አብሮ ማለት ነው። ስለዚህ እሳቸውን መልክ ሲሰራ በኢትዮጵያ ታሪክ ውስጥ ያሉ የሴት ጀግኖችን ወይም ደግሞ ምሳሌ ሊሆኑ የሚችሉ ሴቶችን ማህተሞች መሰብሰብ ጀመርኩ ማለት ነው። ለምሳሌ ንግስት ሳባ አክሱም ላይ የተገኘ አንድ ማህተም አለ፣ የቴጌ መነን፣ የቴጌ ጣይቱ፣ የንግስት ዘውዲቱ፣ እነዚህ የሴቶችን ማህተም ሰበሰብኩና በእነዛ ማህተሞች በመደራረብ ነው የእሳቸውን መልክ የሰራሁት። ስለዚህ የኔ ሀሳብ ምንድን ነው? የዚች ጥንታዊና ታላቅ ሀገር የሴቶችን ታሪክ ይዞ የመጣው ገመድ እርስዎ ላይ ደርሷል እና ይሄ ገመድ ወዴት ይሄዳል፣ እሱ ምን ያደርጉታል አይነት የሚል ሀሳቦችን ለመመርመር ነው። እሱን በጣም ደስ ብሎኝ ሌሎችንም ሀሳቦች ከፊታቸው ጀርባ ጨምሬ ስራውን ሰጠሁት ለሱ ማለት ነው። እሱ ተቀበለኝ፣ በቃ እዛ ጋር ጨረስን የኔና የሱን ግንኙነት። እሱ በጣም ደስ ብሎት በስራው ወስዶ ሰጣቸው እና ከሰጣቸው እሱ ጋር ከተለያየን ከተወሰነ ሰዓት በኋላ ስልክ ደወለልኝ። ክብርት ፕሬዚዳንት ይፈልጉሃል፣ የአሰራር ዘዴውን ሀሳብህን እንድታወራላቸው ይፈልጋሉ እና ቀጠሮ እያዝልህ አለኝ። በተባለው ጊዜ ሄድኩኝ እሳቸው ጋር ማለት ነው። እና ተገናኝተን እንደነገሩኝ እንደተረዳሁት አንድ አሰራር ዘዴው አካሄዱ አዲስ ሆነባቸው፣ ሁለተኛ ፊታቸው ላይ የተቀመጡት ቅድም የጠቀስኩልህን ማህተሞች ምን እንደማስብ እንዴት በዛ መንገድ እንደሰራኋቸው እንዳብራራላቸው እና እንደዚህ አይነት አሰራር ዘዴዎችን ለዓለም ማስተዋወቅ ስላለብኝ ፌስቡክ ገጻቸው እና በትዊተር ገጻቸው የኔን ታሪክ ከአሰራሩ ጋር ሊያወጡ እንዳሰቡ ነገሩኝ። እና ምን ተሰማህ ላልከው በጣም ትልቅ ክብር ነው የተሰማኝ። አንድም እሳቸው የኔን መጥራት እኔን ብቻ እንደጠሩኝ አይደለም ማስበው፣ እኔና በእኔ መሰል ያሉ ወጣት ሰዓሊዎችንም እንዳከበሩ ለዛ ሙያ ዋጋ እንደሰጡ አድርጌ ነው ያሰብኩት። እንዲሁም ደግሞ በእኔ በግል ደግሞ ይሄ የአሰራር ዘዴና ሀሳቤን የማስተላለፍበት የስዕል ጥበብ አንድ ደረጃ ላይ እንደደረሰ ሌላ ማረጋገጫና ማበረታቻ ነው የሆነኝ ማለት ነው። ምክንያቱም እንደምታውቀው እሳቸው ፈረንሳይ ሀገር ኑረዋል፣ ሴኔጋል፣ የተለያዩ ዓለም አቀፍ ቤናሎችን የስነ ጥበብ ዘርፍ ትላልቅ የስዕል ክዋኔዎችን የሚመለከቱ ስዕል በጣም የሚያደንቁ ከኢትዮጵያም ራሱ አንጋፋ አንጋፋ ሰዓሊዎች ወዳጆች እንዳሏቸው አውቃለሁ። ስለዚህ በዚህ መልክ ያንን አጋጣሚ ለእኔ ማግኘቴ ለእኔም ትልቅ ክብር ነው፣ ትልቅ መነሳሳትን ይፈጠረልኝ። እንዲሁም ከእኔ ጀርባ ላሉ ሌል መሰል ሰዓሊዎች ደግሞ የሚሰጠው ተምሳሌት ቀላል ነው ብዬ አላስብም።
ከስነ ጥበብ ባለሙያነቱ ባሻገር መምህር ነህ። በመምህርነት ደግሞ ከተለያዩ ወጣት የኪነ ጥበብ ሰዎች ጋር ትገናኛለህ። ዝንባሌ ያላቸው ወጣቶች ቢያውቁት ወይንም ደግሞ ቅድሚያ ቢሰጡት የምትለው ጉዳይ ምንድን ነው? ደጋግመህ ወጣቶችን ከማግኘት አንጻር ምንድን ነው ብለህ ታስባለህ?
በጣም ግሩም ጥያቄ ነው። እንግዲህ እኔም ላለፉት 16 ዓመት አሁንም እያስተማርኩ ነው ያለሁት። እንዳልከው በእኔም እድሜ ላይ ያሉ ከእኔም እድሜ ከፍ ያሉ ከኔ ግን ያነሱ ልጆችን የማስተማር ከነሱም የመማር እድል አግኝቻለሁ እና በዚህ ሙያ ውስጥ እኔ በጣም በጣም ትልቅ ነገር ነው ብዬ ማስበው፣ እኔም በተገብረው የሚደስ የሚለኝ የሚያስደስተኝ መጀመሪያ የሙያውን ባህሪ በደንብ መረዳት ነው። ከተረዳ ነው በሙያው ውስጥ ስናልፍ የሚያጋጥሙ ውጣ ውረዶች የት እንደ ደረጃ እየቆጠርናቸው ልናቀላቸው እንችላለን። ከዛ ባሻገር ደግሞ ለሙያው የሚፈልገውን ስነ ምግባርና መሰጠት በተግባር ላይ መዋል መቻል፣ ምን እንደሚያመጣልን ሳናቅ ሂደትን መውደድ ማለት፣ ለምሳሌ አንድ ሰው ዲፕሎማ ለመማር ወደ ስዕል ትምህርት ቤት ሲገባ የሚያገኘውን ዲፕሎማ ትቶ ወይም ዲግሪውን ትቶ ሂደቱን በጣም መውደድና እሱን ማክበር መቻል፣ ከዛ ውጤቱ በራሱ ጊዜ እንደሚመጣ ማሰብ እና መጨረሻ ከሚመጣው ነገር ይልቅ ሂደትን ማክበር እና ለሱ ትልቅ ዋጋ መስጠት በጣም በጣም ለዚህ ሙያ ለእኛ ሙያ አስተዋጽኦ አለው ብዬ አስባለሁ። ከዛ ውጭ አሉ ምሳሌ የሚሆኑ ታላላቅ ሰዓሊዎች አሉ። የእነሱን ዳናቸውን መከተል እጅግ የተከበሩ አፈወርቅ ተክሌን የመሰሉ በስዕል ጥበብ ውስጥ የመጨረሻው ከፍታን ያሳዩን በብዙ ዘርፍ እነሱ አንጋፋ ሰዓሊዎችን ሌሎችም አሉ። የእነሱን መስመር ተከትሎ መሄድ በጣም ጠቃሚ ነው ብዬ አስባለሁ።
እጅግ በጣም አመሰግናለሁ ኃይሉ ክፍሌ፣ የስነ ጥበብ ባለሙያ ነህ፣ እንዲሁም ደግሞ በመምህርነት በርካታ ወጣቶችን እየቀረጽክ ትገኛለህ። ስለነበረን አጭር ቆይታ እጅግ በጣም አመሰግናለሁ።
በጣም እግዚአብሔር ያክብርልኝ። ናትሽኔም ሰላም ሁኑልኝ።
በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁ የቅዳሜ ምሽት ስርጭት ነው። አድማጮች፣ አሁን በሙዚቃ ቆይታ እናደርጋለን። ሱሰኛሽ እያለ የሚያዘምልን ተሾመ ምትኩ ነው። ተሾመ ምትኩን ነበር ያደመጥነው። እየተከታተላችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭትን ነው። የምሽቱ አስተናጋጅ እንግዲህ ወልዴ ነኝ። የኪነ ሕንፃ ባለሙያው አለበን ደስታ ከ20 ዓመት በላይ በተለያዩ ሥራዎች ላይ ሲሳተፍ ቆይቷል። በቅርቡም አዲስ አበባ ውስጥ ዚግዛግ የተሰኘ መሐንዲሶች፣ የኪነ ሕንፃ ጥበብ ባለሙያዎች እንዲሁም የዕደ ጥበብ ባለሙያዎች ሥራቸውን የሚያሳዩበት፣ ስለ ሥራዎቻቸው ከወጣትና አንጋፋ ባለሙያዎች ጋር የሚወያዩበት ተቋም ከፍቷል። አዲስ አበባ ላይ የሚታዩ ህንፃዎች ለከተማይቱ እድገት ይበል የሚያሰኙ ቢሆኑም የግንባታው ዘላቂነት እንዲሁም ሂሳብ ቆጣቢና ማህበራዊ እሴትን የሚያንጸባርቁ ንድፎችን መከተል ያሻል ይላል። ኤደን ገረመው ከአለበር ጋር ያደረገችው ቆይታ ቀጥሎ ይቀርባል።
በጣም ነው ማመሰግነው ስላገኘው ደስ ብሎኛል። እስቲ ማንነትህን አስተዋውቅልኛል በል።
በጣም አመሰግናለሁ ኤደን። አለበል ደስታ እባላለሁ። በሙያዬ አርክቴክት ነኝ። ላለፉት 24 ዓመታት በዚህ ሙያ ላይ ሰርቻለሁ። ለእደ ጥበብ ለስነ ጥበብ የተለየ ፍቅርና የተለያዩ ሙከራዎችን አደርጋለሁ። ይህን ይመስላል።
እሺ በጣም ነው የማመሰግነው አለበል። እንግዲህ አሁን ልክ እንደምናየው ከጀርባህ ያለው በጣም አይንን የሚማርክ ቦታ ላይ ሆነህ ነው ያለኸው። ዛሬ አንድ የሚያገናኘን እሱ ነው እና ዚግዛግ የተሰኘ እንግዲህ የምህንድስና ንድፍ አውጪዎች ወይም ደግሞ አርክቴክቶችን የሚያገናኝ የሚያማከር ተቋም አለህ እና እስቲ ስለ እሱ አመሰራረት፣ አሁን ስላለህበት ቦታ ጥቂት ነገሮች በለኝ።
ዚግዛግ የስነ ጥበብ፣ የእደ ጥበብ፣ የአርት ክራፍት እና አርክቴክቸር አንድ ላይ ሆኖ የሚከወንበት ቦታ ነው። እሱን ስንከውን ነው የእኛ ቲም ያለፉት ጊዜያት እሱን በመከወን ነው ጊዜያችንን። ይሄ ማዕከል እንደምታውቂው የእኛ ሀገር ክራፍት ጥለት በይው፣ ስፌት በይው፣ ንቅሳት በይው፣ ኤኒ ፊደላችን ሳይቀር ብዙ አያቶቻችን ሪሰርች ያደረጉት ነው። ግን ያንን ወደ ኮንቴምፖራሪ ወይም ወደ ማርኬት አልወሰንም። ወይም የየቀን ህይወታችን ላይ ፈርኒቸር ላይ በይው፣ ኢንቴሪየር ላይ በይው፣ አለባበሳችን ላይ በይው አልተጠቀምነውም እና እዚህ ዚግዛግ ማዕከል ውስጥ የምናደርገው ያንን የጥበብ የእደ ጥበብ ሪሰርች ወደ ሌላ ወደ ላቀ ደረጃ ለማድረስ እና ብዙ ሰው እንዲነቃቃበት እንዲያየው ኢንስፓየር እንዲሆን ለማድረግ ነው ዚግዛግ ስፔስን ያቋቋም ነው።
ከተመሰረተ ምን ያህል ጊዜ ሆነው? እንደው ፌስቡካችሁንም ሳያየሁት ነገር አለ። በጣም ብዙ ወጣት የአርክቴክት የሚሆኑ ወይ ኪነጥበብ ወጣት ላይ ያሉ ወጣቶች ሲመጡና ሲሳተፉ አይቻለሁ እና ከእነሱስ ጋር ያላችሁ ወይም ደግሞ እነሱን እንዴት ነው እንዲሳተፉ የምታደርጋቸው? እስቲ የተመሰረተበትን ጊዜ እና እሱን አያይዘ ንገረኝ።
ዚግዛግ ስፔስን ለህዝብ ለፐብሊኩ ኦፕን እንዲሆን ያደረግ ነው ኦልሞስት ሁለት ወር ገደማ ቢሆነው ነው። ግን ይሄ የብዙ አመታት ድካም ነው። እዚህ ውስጥ ያሉ የአርት ኮሌክሽኖች የክራፍት ኮሌክሽኖች በጣም ከአምስት ስድስት ዓመት እስከ አስር ዓመት የፈጁብን ነገሮች ናቸው። እኛ እጅ ይሁኑ እንጂ እኛ እንሞክራቸው እንጂ ግን ፐብሊኩ እንዲያያቸው፣ ተማሪዎች እንዲማሩበት፣ አርቲስቶች ኢንስፓየር እንዲሆኑበት፣ አርክቴክቶች ኢንስፓየር እንዲሆኑበት ብለን ነው ይህን ያቋቋም ነው። በተለይ ወጣቶቹ በእንደዚህ አይነት አትሞስፌር ውስጥ ካላቸው የነገዋ ጥሩ ኢትዮጵያዊ ጥሩ አርት ላይ ጥሩ ክራፍት ላይ የሚከውኑ ዜጎች ይሆናሉ ብለን ስለምናምን ለአንድ ማህበረሰብ ደግሞ ጥበብ፣ ኪነ ጥበብ፣ ኪነ ህንፃ፣ እነዚህ አይነት ጥበቦች ጥበብ የምትዩ ለአንድ ማህበረሰብ ወሳኝ ናቸው። እሱ ላይ ብዙ የሰሩ ሀገራት ናቸው አሁን በልጽገው የምናያቸው እና ያንን ግምት ውስጥ በማስገባት ነው እኛ የምንሰራው።
እንደጠቀስከው ከሆነ በሁሉም አይነት የኪነ ጥበብ ዘርፍ ላይ እደ ጥበብ ዘርፍ ላይ ያሉ ወጣቶችን ወይም ደግሞ ግለሰቦች ናቸው እዚህ በዚግዛግ ማዕከል እንዲመጡ የምታደርጉት ወይም እንዲሳተፉ የምታመቻቹት እና ከዛ አንጻር አሁን ላይ ያለውን የስነ ጥበብ ለውጥ ወይም ደግሞ የኪነ ጥበብ ሂደት እንዴት ታየዋለህ?
እንዳልኩት የእኛ አሁን ለምሳሌ ጥለትን ብትወስድ አያቶቻችን በጣም ኤክስፐሪመንት ሲያደርጉበት የነበረ ነው። ፓተርን በይው፣ ሼፖቹ በያቸው፣ የከለር አገባብ በይው እና ያ ማለት በቃ ኤኒ ኮንቴምፖራሪ አርት ላይ ሌላ ዓለም ላይ የምታያቸው ነገሮች ከዛ የተወለዱ ናቸው ብል ድፍረት አይሆንብኝም እና ያንን ግን እንዴት ወደ ኮንቴምፖራሪ ዴቨሎፕ እናርገው? እዚህ ማዕከል ውስጥ እንዲከወን የምንፈልገው ያ እዛ ጋ ያለው ጥበብ ያለንን ነገር እንድንወደው የሚያደርግ ማዕከል ነው ብዬ ነው የማስበው ማለት ነው።
ቴድ ላይ ባደረከው ንግግር ስለ ዘላቂነት ሰስተነብሊቲ ስታወራ ነበረ። በተለይ ደግሞ ኢትዮጵያ ውስጥ ያሉ ከግንባታ ጋር አያይዘህ እንደው 30% የሆነ ብክነት እንዲሁም ደግሞ ያልክ ነበር ቅድም ደግሞ ስትናገር ኮንቴምፖራሪ ያልሆኑም ስራዎቻችን አሁንኛ የሆነ ይዘት ሚላቸውን ብለኛል እና እስቲ እነዚህን ነገሮች አያይዘህ ያለው ክፍተት ምንድን ነው ትላለህ?
እንዳነሳሽው ሰስቴነብሊቲ በጣም ወሳኝ ነገር ነው። ይሄ ማለት ደግሞ የሀገሬ ገበሬ ሰስቴነብል የሆነ ህይወት ነው ሲኖር የኖረው። ቤታቸውን ዲኮሬት የሚያደርጉበት ቀለም ከሸክላ በጥብጠው ነው። እኛ ደግሞ ቴክኖሎጂም ሰጠን፣ ብዙ ጊዜውም ፈቀደልን። ያንንም ተጠቅመን ግን ሰስቴነብል ማድረግ አለ እንደኛ አይነቱ የሪሶርስ እጥረት ያለበት ሶሳይቲ ወይም ሀገር ያለውን ሪሶርስ እንዴት በአግባቡ እንደሚጠቀመው ማሰብ አለብን።
ስለ አሁነኛነት ወይም ደግሞ ኮንተምፖራሪ ስለሚባለው ጽንሰ ሀሳብ የምናንሳ፣ ምክንያቱም አሁነኛ ሲባል ብዙ ጊዜ የምዕራባውያንን ነገር ይዞ መሻገር ነው የሚታየው እና አንተ ደግሞ ከዛ የተለየ ሀሳብ ይዘህን የመጣኸው ማህበረሰቡን ማወቅ፣ ማህበረሰቡ ያለውን ነገር ከአሁነኛ ሂደት ጋር ማቀላቀል እና እስቲ እሱ ላይ መታሰብ ወይም ከግንዛቤ መግባት አለበት የምትለው ነገር ምንድን ነው?
ከኋላችን ያለውን ነገር ማጥናት ነው። አሁን ለምሳሌ ላሊበላ ቤተክርስቲያንን ቸርችን ሲምፕሊ ቤተ ጊዮርጊስን ብንወስድ ያ የህንፃው ቅርጽ አሁን ሚኒማል ተብሎ የሚጠቀስ በጣም ሚኒማል የኮንቴምፖራሪ ሀሳብ ግን ጥንት በዛ ዘመን የተደረገ ነገር ነው። ቅድምም እንዳልነው ኢንቫይሮንመንቱን ሌላ ማቴሪያል አላመጣም። ላሊበላ ኤክስፐርም አርክቴክቸርን ወይም ስነ ጥበብን ኤክስፐሪመንት ሲያደርግ አቬለብል በሆነው ማቴሪያል ያንን ኮንቴምፖራሪ እንደው ዘመነኛ ማለት ብቻ አይደለም፣ አዛት ታይም የተሰሩ ለእኔ ብዙ አለማባከ ብዙ ነገሮችን ያላባከነ ቅርጽ ሊሆን ይችላል፣ መስመር ሊሆን ይችላል፣ ሀሳብ ሊሆን ይችላል ያላባከነ የዲዛይን ሀሳብ የስነ ጥበብ ሀሳብ ይዘው ነው አንዱ ከአንዱ ጋር እየተሰባጠረ የሚመጣው፣ አንዱ ከአንዱ ጋር እየተዋሃደ የሚመጣው የከለር በዩ የቅርጽ በዩ የማቴሪያል አጠቃቀም በዩ ኮንቴምፖራሪ ነው ብዬ ነው የማስበው።
ጥቂት ወደ ዚግዛግ እንመለስ። አሁን ላይ እንግዲህ ምን እቅዶችን የያዛችሁት? በምን አይነት መልኩ ነው ለሌሎች የበለጠ ሰፊውን የጥበብ ባለሙያም ለማካተት ያሰባችሁት? እንዲሁም እቅዳችሁስ ምንድን ነው?
ዚግዛግ ስፔስ ውስጥ የእኛ ስቱዲዮም ካጠገቡ አለ፣ ጋለሪ ይኖረናል። ጋለሪ ውስጥ እዚህ የምንሰራቸው ፕሮዳክቶች ይሄ ስፔስ ሰስቴነብል እንዲሆን ለሽያጭ የሚቀርቡ ናቸው፣ ፕሮዳክቶቹ የሚሸጡ ናቸው። አት ሴም ታይም የተለያዩ የስነ ጥበብ የአርክቴክቸር የተለያዩ ኤቨንቶች ይካሄዱበታል። ሌክቸር ሊሆን ይችላል፣ ህፃናት ቀለም ሊቀቡ ይችላሉ፣ ሸክላ ሰሪ መጥተው ያን ኤክስፐሪመንታቸውን ሊያሳዩን ይችላሉ። ማንኛውም ሰው መጥቶ እንደሚጎበኝ ቦታ ጊዜውን የሚያሳልፍበት ሁሌ በሙያው ትል አንቱ የተባሉ ሰዎችም ሀሳባቸውን የሚያካፍሉ ለወጣቶቹ፣ ወጣቶቹም ደግሞ በነፃነት ሀሳባቸውን የሚገልጹበት ቦታ እንዲሆን ነው የምንፈልገው እና እንደዚህ አይነት ቦታዎች ደግሞ ብዙ ያስፈልጓታል አገሪቷ።
እሺ፣ አለበል ደስታ፣ ስለነበረን ቆይታ በጣም ነው የማመሰግነው። በአሜሪካ ድምፅ አድማጮች ተመልካቾች ስም እግዜር ይስጥልኝ።
እኔም በጣም አመሰግናለሁ ኤደን፣ እግዜር ይስጥልኝ። ቴንክ ዩ።
ክብራትና ክብራን፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በሁሉም ስፍራ ባሉ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ከአቀናባሪዋ ብርሃን ኃይሉ ጋር በመሆን ነው። አብራችሁን ስላመሻችሁ እናመሰግናለን። ሰላም፣ በደህና እደሩ።